ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ይህ ድርድር ውጤታማ እንደሆነ ከተፈለገ መንግስት ድርድሮችን እንደ ከዚህ ቀደሙ ለሚዲያ ፍጆታነት ለጊዜ መግዣና ለማስመሰል ከማድረግ ተቆጥቦ ከድርድሩ የሚገኘው ውጤት ሀገርና ሕዝብን እንደሚጠቅም አምኖ እንቀሳቀስ።
ስድስት የፖለቲካ ተቃዋሚ ፓርቲዎች ከመንግስት ጋር የሚደረገውን ድርድር አስመልክቶ በጋራ በሰጡት ጋዜጣዊ መግለጫ የተቀነጨበ ነው። በመግለጫውን በንባብ ያሰሙት የሜኢአድ ዋና ጸሐፊ አቶ አዳነ ጥላሁን ናቸው። ዝርዝሩን በዕለቱ አብይ ርዕስ ይዘናል።
አረና ትግራይ በቅርቡ ባካሄደው ጉባኤ አዲስ የድርጅቱ ሊቀመንበር መርጧል። ጉባኤው በኢትዮጵያ አለ ባለው ፖለቲካዊ ቀውስ መንስኤና መፍትሄ ዙሪያም መነጋገሩን አመልክቷል። በፕሬዚዳንት ዶናልድ ትራምፕ እና በምክር ቤት አባሎቻቸው መካከልም አዲስ ትንቅንቅ ተጀምሯል ይላሉ በተከታታይ በዜና መጽሔት የሚቀርቡት የትንታኔ ርዕሶች።
የፊታችን ረቡዕ የፕሬዝዳንታዊ ምርጫ በሚካሄድባት ሶማሊያ እጩ ተወዳዳሪዎች ለሕዝብ ተወካዮች በርካታ ገንዘብና እጅግ ውድ ስጦታዎችን እየሰጡን ይገኛሉ ሲሉ የምርጫ ታዛቢዎች ተናገሩ። ወደ 100 የሚጠጉ ኩባንያዎች፣ 2 የሀገሪቱ ክፍላተ ግዛት፣ 2 የቀድሞ የውጭ ጉዳይ ሚኒስትሮች በፕሬዝዳንት ዶናልድ ትራምፕ ጊዜያዊ የኢሚግሬሽን እገዳን በመቃወም ሳን ፍራንሲስኮ በሚገኘው የይግባኝ ፍርድ ቤት የክርክር ክስ አቅርበዋል የሚሉት ርዕሰ ዜናዎቻችን ናቸው።
ሳምንታዊ ቅንብሮች፣ ስፖርት፣ አፍሪካ ነክ ርዕሶችና ጤና በመልኩ ተሰናድተው በሁለተኛው አጋማሽ ክፍለ ጊዜ ይጠብቋቸዋል።
ጤና ይስጥልን፣ እንደምን አምሽታችኋል ክቡራትና ክቡራን አድማጮቻችን። ከዛሬ ሰኞ ጥር 29 2009 ዝግጅታችን ጋር ተረኛ አስተናጋጆቻችሁ እኔ አዳነች ፍስሐዬና
አሉላ ከበደ ከፕሮግራም አቀናባሪያችን ብርሃን ኃይሉና ከስርጭት መሐንዲሱ ጆጊል ጋር አብረናችሁ እናመሻለን። በቅድሚያም የሰዓቱን የዓለም ዜና።
የፊታችን ረቡዕ የፕሬዝዳንታዊ ምርጫ በሚካሄድባት ሶማሊያ እጩ ተወዳዳሪዎች ለሕዝብ ተወካዮች በርካታ ገንዘብና እጅግ ውድ ስጦታዎችን እየሰጡ ይገኛሉ ሲሉ የምርጫ ታዛቢዎች ተናገሩ። ለሁለተኛ የስልጣን ዘመን የሚወዳደሩት ፕሬዝደንት ሐሰን ሼህ አብደላን 23 እጩዎች ይወዳደሯቸዋል። መሐመድ ኢላድ ሐሰን ያጠናቀረውን ሄኖክ ሰማግዜር ያቀርበዋል።
የሶማሊያ ገለልተኛ የጸረ ሙስና ባለስልጣን ጉቦ የሚሰጡና የሚቀበሉን አጋልጣለሁ ሲሉ በዛሬው ዕለት አስፈራርተዋል። አብዲስ አማታር የሶማሊያ ፓርላማ አባላት በድብቅ የሚወስዷቸውን ጉቦዎች በመረጃ ማረጋገጥ ከባድ እንደሆነም አስረድተዋል።
Most Somalis are deeply concerned about although we don't have much control over that as the committee.
በዝግ በሮች የሚሰጡ ጉቦዎችን በፍጥነት ለማረጋገጥ ፈተናዎች ቢኖሩብንም ምርጫው ነጻና ፍትሃዊ እንዲሆን እንጥራለን። ጉቦ የመቀበልና የመስጠት ሂደቱን በመረጃ ካረጋገጥን ለሕዝብ የምናሳውቅ ይሆናል።
የቀድሞ የሞቃዲሾ ከተማ ከንቲባ ማህሙድ ታርዛን የፕሬዝዳንታዊ እጩ ተወዳዳሪ ሆነው የቀረቡ ሲሆን የሶማሊያ መንግስት ጉቦ እየሰጠ ነው ሲሉ ወንጅለዋል።
ሰዓዱ መርከይ ታይ መክሪብቲ ለወይ ተመሳ وحي كدن بأيو مقالة المغدشو سسعد كذا
የወቅቱ የሶማሊያ ፕሬዝዳንትና የምርጫ ዘመቻ አስተባባሪዎቻቸው ስልጣንን የሙጥኝ ብለው ለመቆየት የሚያደርጓቸው ነገሮች በእጅጉ ያሳስቡናል።
በአሜሪካ ድምጽ ሬዲዮ የሶማሊኛ ዝግጅት ክፍል በተሰናዳ የምርጫ ክርክር የቀድሞው የሞቃዲሾ ከንቲባ ላለፉት 10 ዓመታት ማዕከላዊ አስተዳደሯ ተዳክሞ በጦርነት ስትታመስ የቆየችውን ሀገር ሰራዊት በሁለት ዓመት ጊዜ ውስጥ እንደገና አዋቅረው በሶስት ዓመት ጊዜ ውስጥ ደግሞ ህዝባዊ ምርጫ እንዲካሄድ እንደሚያመቻቹ ተናግረዋል። የሶማሊያ ምርጫ ለበርካታ ጊዜያት ሲራዘም መቆየቱም ይታወሳል። የሶማሊያ ፕሬዚዳንት የሚመረጡት 329 አባላት ባሉት ፓርላማ ሲሆን ተቀማጩን ፕሬዚደንት ጨምሮ 23 ተቀናቃኞች የህዝብ ተወካዮችን ድምፅ ለማግኘት እየተፎካከሩ ነው።
ወደ 100 የሚጠጉ ኩባንያዎች፣ 2 የአገሪቱ ክፍለ ግዛቶች፣ 2 የቀድሞ ውጭ ጉዳይ ሚኒስትሮች በፕሬዚዳንት ዶናልድ ትራምፕ ጊዜያዊ የኢሚግሬሽን እገዳ ተቃውመዋል። ሳን ፍራንሲስኮ በሚገኘው የይግባኝ ፍርድ ቤትም የክርክር ክስ አቅርበዋል። የቀድሞ ውጭ ጉዳይ ሚኒስትሮች ጆን ኤፍ ጆን ኬሪ እና ማድሊን ኦልብራይት የሚገኙባቸው ታዋቂ ዲሞክራቶችን ያቀፈ ቡድን የትራምፕ እገዳ በሚገባ ያልታሰበበት ያልተጠና ደካማ አፈጻጸምም የተከተለ ነው ሲሉ ፍርድ ቤቱ የእገዳ ትዕዛዙን ማቆም እንዲቀጥል ጥሪ አቅርበዋል። የሲሊከን ቫሊ ዋና ዋና የሚባሉ የንግድና የፈጠራ ኩባንያዎች አፕል፣ ፌስቡክ፣ ጉግል፣ ማይክሮሶፍት እና ትዊተር የሚገኙባቸው 97 የቴክኖሎጂ ኩባንያዎችም በትራምፕ በዚሁ ላይ ተቃውሞ አቅርበዋል። ትራምፕ በበኩላቸው አንድ ነገር ቢፈጠር ሙስሊሞች በሚበዙባቸው ሀገሮች ላይ የደነግጉትን ማገጃ ያቆሙት ዳኛ ተጠያቂ ይሆናሉ ሲሉ የአሜሪካን ሕዝብ አሳስበዋል። አንድ ዳኛ ሀገራችን እንዲህ አይነት አደጋ ላይ ይጥላሉ ብዬ ማመን ያዳግተኛል ሲሉ ነው ትላንት በትዊተር አማካኝነት ትራምፕ የተናገሩት። በዋሽንግተን ክፍለ ግዛት ያሉት ጄምስ ሮበርት የተባሉ የዩናይትድ ስቴትስ የአካባቢ ብሔራዊ ፍርድ ቤት ዳኛ ፕሬዚዳንት ትራምፕን ጊዜያዊ የኢሚግሬሽን እገዳ ትዕዛዝን በጊዜያዊ መልክ የሚያግድ ብይን ባለፈው ሳምንት ሰጥተዋል። ከኢራን፣ ከኢራቅ፣ ከሊቢያ፣ ከሱዳን፣ ከሶሪያ፣ ከየመን የሚጓዙ ስደተኞችና ሌሎች ወደ ዩናይት ስቴትስ እንዳይገቡ ነው ትራምፕ ትዕዛዙን ያስተላለፉት። የትራምፕ አስተዳደር ዳኛው ያገዱት የትራምፕ ትዕዛዝ ተመልሶ እንዲከበር ሳን ፍራንሲስኮ ከተማ የሚገኘው የዩናይት ስቴትስ የይግባኝ ተመልካች ፍርድ ቤትን ቢጠይቁም የይግባኙ ፍርድ ቤትም አይሆንም ማለቱን ተመልክቷል።
ቢል ኦራይሊ የተባለው የፎክስ ኒውስ ጋዜጠኛ ስለ ሩሲያው ፕሬዚደንት ቭላዲሚር ፑቲን የተናገረውን በሚመለከት ፎክስ ኒውስ የተባለው የቴሌቪዥን ጣቢያ ይቅርታ እንዲጠይቅ ሩሲያ መንግስት ጠይቋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ከጋዜጠኛ ኦራይሊ ጋር ባደረጉት ቃለ መጠይቅ የሩሲያውን ፕሬዚደንት አከብራለሁ በማለታቸው ጋዜጠኛው ፑቲንን ገዳይ ብሏቸዋል። የፎክስ ኒውስ ጋዜጠኛ እንዲህ አይነት ቃል መጠቀሙ ተቀባይነት የለውም፣ ስድብ ነውና እውነቱን ለመናገር እንዲህ አይነቱ የተከበረ የቴሌቪዥን ኩባንያ ይቅርታ እንዲጠይቅ እንፈልጋለን ሲሉ ዛሬ የፑቲን ቃል አቀባይ ዲሚትሪ ፔስኮቭ በጋዜጣው ጉባኤ ተናግረዋል። ጋዜጠኛው ፑቲን ፈጸሙ ስላለው የጭካኔ ተግባር ጠቅሶ እንዴት ሊያከብሯቸው ይችላሉ ብሎ ፕሬዚዳንት ትራምፕን ሲጠይቃቸው ብዙ ገዳዮች አሉን፣ አገራችን እስከዚህ ንጹሕ ናት ብለህ ታስባለህን በሚል ጥያቄ መልሰውለታል። ይህ አባባላቸው አንዳንድ የፕሬዚዳንቱ ሪፑብሊካዊ ፓርቲ አባላትን አሳዝኗል። ሳውዲ አረቢያ በተከታታይ ከየመን በተወነጨፉ የሚሳይል ጥቃቶች እጇ አለበት ስትል ኢራንን ወነጀለች። ሳውዲ አክላም ቀይ ባህር ላይ የሚገኙ የጦር መርከቦች ላይም ጭምር የተነጣጠሩ ናቸው ስትል ከሳለች። አንዳንድ የአካባቢው ጉዳይ ተንታኞች በበኩላቸው በሰጡት አስተያየት ኢራንና ሳውዲ አረቢያ የመን ላይ ወገን የለየና በተዘዋዋሪ የሚያካሄዱት ውጊያ ወደ ከፋ ሁኔታ ሊያመራ ይችላል ሲሉ ስጋታቸውን እየገለጹ ነው። ኤድዋርድ ኢራንያን ከካይሮ ያጠናቀረው ዘገባ አለ፣ አሉላ ከበደ ያቀርበዋል።
ሁለት ዓመት የተጠጋው የተፋላሚዎቹ ሳውዲና ኢራን በየመን ላይ የሚያካሄዱት ውጊያ የአካባቢውንም የዓለም አቀፍ ፖለቲካም ውጥረት እያነገሰ ነው ይላል። የሚበዛውን የአገሪቱን ክፍል የተቆጣጠሩት የየመን ሁቲዎች በአንድ ወገን ከኢራን ጋር ሲያብሩ፣ የተቀረውን የአገሪቱን ክፍልና ስትራቴጂቱን የየመን ወደብ ለመቆጣጠር በሳውዲ ከሚደግፉት ኃይሎች ጋር ፍልሚያ ቀጥለዋል። የፕሬዚዳንት አሊ አብደላ ሳልህ መንግስት በ2012 ዓ ም ከሁቱ ተቃዋሚዎች ጋር በጋራ መንግስት እንዲመሰርትና እንዲሁም የተኩስ አቁም ለማድረግ የተፈረመው ስምምነት ሳይዝ መቅረቱ ይታወሳል። ተኩስ አቁሙም አልሰምረም፣ ይልቁንም ውጥረቱ ነግሷል ነው የሚሉት ተንታኞቹ። ሰሞኑን የተወነጨፉት ሚሳይሎችም የኢራን ያቀረበቻቸው ናቸው ሲሉም ሳውዲ መገናኛ ብዙሀን ዘግበዋል።
إيقاف إطلاق الصواريخ على الحدود السعودية وإيقاف الصواريخ التي سوف تطلق إلى المعسكرات وإلى المناطق الحيوية
ሚሳይሎቹ ድንበር ተሻጋሪ በሳውዲ ላይም የተነጣጠሩ ናቸው ነው ያሉት። የአካባቢው ጉዳይ ተንታኞች ታዲያ ኢራንና ሳውዲ አረቢያ የመን ላይ ወገን ለይተው የሚያካሄዱት ይህ ውጊያ ሁኔታውን ወደ ከፋ ደረጃ ሊያደርሰው ይችላል ሲሉም ስጋታቸውን ገልጠዋል።
በመጨረሻም የሩሜኒያ የፍርድ ሚኒስትር ስለ አዲሱ የወንጀል ሕግ ዛሬ በዝርዝር አትመው እንደሚያወጡ ገልጸዋል። የሀገሪቱ ሶሻል ዲሞክራት መንግስት በርካታ ፖለቲከኞችን በሙስና ከመከሰስ ሊከላከል የሚችል የካቢኔ አዋጅን በሻረ ማግስት ነው ይህን ያለው። የጠቅላይ ሚኒስትር ሶሪን ግራንዲኑ መንግስት ይህን እርምጃ የወሰደው ከፍተኛ ብዛት ያለው የተቃውሞ ሰልፍ የቡካሬስት የድል አደባባይን ለስድስተኛ ሌሊት አጣቦ ከሰነበተ በኋላ ነው። እንደ አውሮፓ አቆጣጠር በ1989 ዓ.ም የኒኮላይ ቻውቸስኩን መንግስት ከጣለው የተቃውሞ ሰልፍ ወዲህ ያልታየ አይነት ብዛት እንዳለው ተገልጿል። መንግስት አዋጁን የሻረ ቢሆንም በመቶ ሺዎች የሚቆጠሩ ተቃዋሚዎች ሌሊቱን አደባባዩን ሞልተው እንደታዩ ተገልጿል። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
አዳነች ፍስሐዬ ነን። አሁን የዕለቱን አብይ ርዕስ እናሰማለን።
በገዢው ፓርቲ በኢህአዴግና በአገር አቀፍ ተቃዋሚ ፖለቲካ ፓርቲዎች መካከል ይደረጋል ተብሎ በሚጠበቀው ድርድር ላይ ድርድሩ የሚካሄድበትን የሥነ ሥርዓት አማራጭ ሐሳብ ስድስት የተቃዋሚ ፓርቲዎች ለመንግሥት ማስገባታቸው ተገለጠ። ተቃዋሚዎቹ ከገዢው ፓርቲ ጋር የሚደረገውን ድርድር በጋራና በመስማማት እንዲያከናውኑም ለሌሎች ተቃዋሚ ፓርቲዎች ጥሪ አቅርበዋል። ድርድሮቹን እንዲህ ለቀደሙ ለመገናኛ ብዙሃን ፍጆታ ለጊዜ መግዣና ለማስመሰል ከማድረግ እንዲቆጠብም ሲሉ ፓርቲዎቹ መንግስትን አሳስበዋል። በዝርዝሩ መለስካቸው አምሃ ከአዲስ አበባ።
ስድስቱ ተቃዋሚ ፓርቲዎች ማለትም የኢትዮጵያ ዴሞክራሲያዊ ፓርቲ ኢዴፓ፣ የመላ ኢትዮጵያ አንድነት ድርጅት መኢአድ፣ መላ ኢትዮጵያውያን ዴሞክራሲያዊ ድርጅት መኢዴፓ፣ ኢትዮጵያ ብሔራዊ አንድነት ፓርቲ ኢባፓ፣ የኢትዮጵያ ራዕይ ፓርቲ ኢራፓ እና ሰማያዊ ፓርቲ ዛሬ ከቀትር በኋላ በጋራ ያወጡት የጽሑፍ መግለጫ በገዢው ፓርቲና በተቃዋሚ ፓርቲዎች መካከል ይካሄዳል ተብሎ በሚጠበቀው ድርድር የተሳካ እንዲሆን የተለያዩ አካላት የየድርሻቸውን እንዲወጡ ከርዕሱ በመነሳት የሚያሳስብ ይመስላል። ባለፈው አንድ ዓመት በሀገሪቱ ተቀስቅሶ ነበር ያሉትም ሕዝባዊ አመፅ ያስተላለፈው መልእክት ስርዓቱ ከልክ ያለፈ አምባገነናዊ ስርዓት እንደሆነ ነው ሲሉ ፓርቲዎቹ በጋራ መግለጫቸው ይናገራሉ። በዚህም ምክንያት ሀገሪቱ ከፍተኛ የህልውና ስጋት ውስጥ ወድቃለች ይላል መግለጫው። ይህ ከመሆኑ በፊት መንግስት በሩን ለድርድር ክፍት እንዲያደርግ ተቃዋሚ ፓርቲዎች በተደጋጋሚ ሲያሳስቡ እንደነበረም ያስታውሳል። ገዢው ፓርቲ ጥር 10 ቀን 2009 ዓ.ም ለተቃዋሚዎቹ ያቀረበው ጥሪ የረፈደ ጥሪ ነው ያለው መግለጫ፣ ለድርድሩ ግን ፓርቲዎቹ ዝግጁ መሆናቸውንም ያስረዳል። ስድስቱ ተቃዋሚ ፓርቲዎች በዚሁ መሠረት የወሰዱትን እርምጃ የመኢአድ ዋና ጸሐፊ አቶ አዳነ ጥላሁን በንባብ አሰምተዋል።
ገዢው ፓርቲ ለተቃዋሚ ፓርቲዎች ባደረገው ጥሪ መሠረት የድርድር ቅድመ ውይይት ተካሂዷል። በውይይቱም ላይ ፓርቲዎች ተገናኝተን በአራት ነጥቦች ላይ አማራጭ ሀሳቦችን እንድናቀርብ ከስምምነት ላይም ደርሰናል። በዚህም መሠረት በቅድመ ድርድር ውይይቱ ላይ ከተሳተፍን ፓርቲዎች መካከል መኢአድ፣ ኢዴፓ፣ ሰማያዊ፣ መኢዴፓ፣ ኢራፓ እና ኢባአፓ ሀገር አቀፍ ፓርቲዎች በጋራ ተወያይተንና ተስማምተን ድርድሩ የሚካሄድበትን የሥነ ምግባር አማራጭ ሀሳብ ለመንግሥት በጋራ አስገብተናል።
መግለጫው ይህን ድርድር ውጤታማ ለማድረግ ብዙ መደረግ አለባቸው ያላቸውን ነጥቦች ደርድረዋል። ከእነዚህ አንዱ ስድስቱ ተቃዋሚ ፓርቲዎች ብቻ ሳይሆኑ ሌሎች ተቃዋሚዎችም በድርድሩ ላይ በጋራ እንዲቆሙ የቀረበ ጥሪ ነው። አቶ አዳነ ጥላሁን
ተቃዋሚ ፓርቲዎች በተበታተነና ባልተቀናጀ ሁኔታ የምናደርገው ድርድር እንደማይጠቅም ተረድተን በጋራ ተመካክረን ድርድሩን ለማድረግ እንድንችል ጥሪያችንን እናስተላልፋለን።
ስድስቱ ተቃዋሚ ፓርቲዎች ለድርድሩ ስኬታማነት ለመንግስትም የቀደመ ተግባሩ ነው ያሉትን አስታውሰው ወደፊት በሚደረገው ድርድር ከዚህ እንዲቆጠብ ሲሉም አሳስበዋል።
ይህ ድርድር ውጤታማ እንዲሆን ከተፈለገ መንግስት ድርድሮችን እንደ ከዚህ ቀደሙ ለሚዲያ ፍጆታነት፣ ለጊዜ መግዣና ለማስመሰል ከማድረግ ተቆጥቦ ከድርድሩ የሚገኘው ውጤት ሀገርና ሕዝብን እንደሚጠቅም አምኖ እንዲንቀሳቀስ።
ጋዜጠኞች የተለያዩ ጥያቄዎችን ለፓርቲ መሪዎች ሰንዝረው ነበረ። በተቃዋሚዎችና በገዢው ፓርቲ መካከል በብዙ መልኩ ተመጣጣኝነት እንደሌለና ባልተመጣጠኑ ኃይሎች መካከል እንዴት ያለ ድርድር ሊኖር ይችላል ለሚለው የጋዜጠኛ ጥያቄ የመያዱ ፕሬዚዳንት ዶክተር በዛብህ ደምሴ መልስ ከሰጡት መካከል አንዱ ነበሩ።
መንግስት አሁን ተረድቶ ከኛ ጋር ለመደራደር የፈለገበት ዋናው ምክንያት የምናደርገው ትግል ውጤት ነው። መንግስት በልቡ ያውቃል የህዝብ ድጋፍ እንዳለ። ምንም እንኳን መሳሪያ ባይኖረንም ገንዘብ ባይኖረንም የኢትዮጵያ ህዝብ ግን ከኛ ጋር ነው። ይህንን ያውቃል። ለዚህ ነው የሚደራደረው እንጂ ቁም ነገር ውስጥ እኮ ባንገባ ኖሮ ድርድርም አያስፈልግም ነበረ። በህዝብ ዘንድ ክሬዲቢሊቲ የህዝብ ድጋፍ ስላለን ከኛ ጋር ለመደራደር ፈልጓል። ስለዚህ መንግስት ምንም እንኳን ሁሉ ነገር ቢኖረውም ከኛ ጋር የሚደራደረው የህዝብ ወኪሎች ስለሆን ነው።
በመንግስት በኩል በተደጋጋሚ እንደሚገለጸው ተቃዋሚዎች ደጋፊዎች ቢኖራቸውም አብዛኛው የኢትዮጵያ ህዝብ የገዢው ፓርቲ የኢህአዴግ ደጋፊ መሆኑን ነው። ላለፉት 20 ዓመታት በላይ ለሆነ ጊዜ በተደጋጋሚ የተካሄዱትን የምርጫ ውጤቶች በማስረጃነትም ያቀርባል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸው ለዘገባው እናመሰግናለን። ተከታዩም ዘገባ ከኢትዮጵያ ወቅታዊ ጉዳዮች ጋር ያቆየናል። አረና ትግራይ አዲስ የድርጅቱ ሊቀመንበር ተመርጠዋል ይላል። የድርጅቱ አራተኛ መደበኛ ጠቅላላ ጉባኤ ሰሞኑን ባለፈው ቅዳሜና እሁድ ጥር 27 እና 28 መቀሌ ከተማ ውስጥ ሲካሄድ አረና ትግራይ ለሉዓላዊነትና ለዲሞክራሲ 25 የማዕከላዊ ኮሚቴና 11 የስራ አስፈጻሚ አባላትን በመምረጥ መጠናቀቁን ጠቅሶ ግርማይ ገብሩ ከስፍራው ያደረሰን ዘገባ ያመለክታል። የድርጅቱ ሊቀመንበር ሆነው የተመረጡት በመቀሌ ዩኒቨርሲቲ የፖለቲካ ሳይንስ መምህሩ አቶ አብርሃ ደስታ ጉባኤው በኢትዮጵያ አለ ባለው ፖለቲካዊ ቀውስ መንስኤና መፍትሄ ዙሪያ በዝርዝር መወያየቱንም ለአሜሪካ ድምጽ በሰጡት አስተያየት ገልጠዋል። አቶ አብርሃ ደስታ ከዚህ ቀደም በኢትዮጵያ መንግስት በአሸባሪነት ተወንጅለው ከሁለት ዓመት እስራት በኋላ ከወራት በፊት መፈታታቸው ይታወቃል። አረና ለአመራር ከመረጣቸው 11 የስራ አስፈጻሚ አባላት ውስጥ በመቀሌ የማርቆስ ሆስፒታል ባለቤት ዶክተር ማርቆስ ገሰሰ ይገኙባቸዋል ይላል ግርማይ ገብሩ።
አረና ትግራይ ለሉዓላዊነትና ለዴሞክራሲ አራተኛ መደበኛ ጠቅላላ ጉባኤውን ባካሄደው የሁለት ቀናት ስብሰባ ለቀጣይ ሶስት ዓመታት ድርጅቱን እንዲመሩ የፖለቲካ ሳይንስ ምሁርና የመቀሌ ዩኒቨርሲቲ መምህር አቶ አብርሃ ደስታን መርጧል። አቶ አብርሃ ደስታ ድርጅቱ በጉባኤው ወቅት የተወያየበት ዋነኛ አጀንዳን አስመልክተው ለአሜሪካ ድምፅ ይናገራሉ።
ዋናው የተወያየንበት ጉዳይ የሀገራችን ወቅታዊ የፖለቲካ ሁኔታ ነው። አሁን ያጋጠመ የፖለቲካ አለመረጋጋት መንስኤ ምንድን ነው? መፍትሄውስ ምን መሆን አለበት በሚለው ላይ ተወያይተናል። የተወሰኑ ዝርዝር ጉዳዮች ላይም ተወያይተን ውሳኔ አሳልፈናል። ስለ ኢትዮጵያ አንድነት፣ ስለ ሀገራዊ ፓርቲ ምስረታም ተወያይተናል።
አቶ አብርሃ ደስታ አረና ትግራይን በሊቀመንበርነት ለመምራት ድርጅቱ የሰጣቸውን ኃላፊነት በደስታ መቀበላቸውንም ገልጿል።
የተቃዋሚ ፓርቲ አባል መሆን ያው የትግል መንገድ ስለሆነ አንድ ሰው ኃላፊነት ከተሰጠው መቀበል ነው፣ ግዴታው ነው። ስለዚህ እንደ ግዴታ እንደ የተቃዋሚ ፓርቲ አባል ፓርቲው ከመረጠኝ ተቀብያለሁ። ስለመረጠኝም ደስተኛ ነኝ።
አረና ትግራይ ከመረጣቸው 11 የድርጅቱ የስራ አስፈጻሚ አባላት በመቀለ የማርቆስ ሆስፒታል ባለቤት ዶክተር ማርቆስ ገሰሰ ይገኙባቸዋል። ለአሜሪካ ድምፅ ግርማይ ገብሩ ከመቀለ።
በአዲግራት ዩኒቨርሲቲ ጥር 17 ሌሊት ለጥር 18 2009 ዓ.ም አጥቢያ ህይወቱ ያለፈው የአንደኛ ዓመት ተማሪ ሹሚ አስከሬን ለቤተሰቦቹ ሲሰጥ ታማሚ እንደነበረ እንደተነገራቸው ወላጅ አባቱ ገልጸው ልጄ ከሶስት ወር በፊት ከእኔ ጋር ሲሄድ ጤነኛ ነበር ብለዋል። በዩኒቨርሲቲው የውሃ አቅርቦት መጓደልን ተከትሎ ተማሪዎች ተቃውሞ ማካሄዳቸውን፣ በዚያም ምንም የታሰረ ተማሪ እንደሌለ፣ የሞተው ተማሪም ከዚህ ተቃውሞ ጋር ምንም ግንኙነት እንደሌለውና በህመም መሞቱን የዩኒቨርሲቲው ተማሪዎች ህብረት ፕሬዚደንት ለአሜሪካ ድምፅ ሬዲዮ በወቅቱ ተናግራለች። የዝግጅት ክፍላችን የሟቹን አባት አፈላልጎ አግኝቷል። አባት ልጃቸው ታሞ እንደማያውቅ ሲናገሩ ሟቹን በቅርበት የሚያውቁት ተማሪ ህመም እንዳልነበረበት ተናግረዋል። ጃለኔ ገመዳ ከዋሽንግተን፣ ግርማይ ገብሩ ደግሞ ከመቀለ የሰበሰቡትን መረጃ ጽዮን ግርማ በቀጣዩ ታስረዳናለች።
ሹሚ ለማ በቀለ በአዲግራት ዩኒቨርሲቲ የባዮቴክኖሎጂ የአንደኛ ዓመት ተማሪ ነበር። ስሙንና ማንነቱ እንዲገለጽ ያልፈለገ በዚህ ዩኒቨርሲቲ ተማሪ ሆነና ለሟች ቅርበት እንዳለው የሚናገረው ሌላ ተማሪ ተማሪ ሹሚ ጥር 17 2009 ዓ.ም እስከ እኩለ ሌሊት ድረስ ቤተ መጻሕፍት ውስጥ ሲያጠና ቆይቶ ወደ መኝታ ክፍሉ እንደገባ ይናገራል።
አስከሬኑ ጠዋት ተገኘ አሉ። ነገር ግን ሌሊት 7 ሰዓት ላይ መሞቱን ዶርሙ ውስጥ ማለት የተማሪዎች መኝታ ክፍል ውስጥ የነበሩ ሲናገሩ ነበር። የሞተበትን ምክንያት ለእናንተው ለአሜሪካ ድምጽ ሲናገሩ ሲታመም እንደነበር ገልጠዋል። እንደዚህ ባንዴ የሚገድል በሽታ እንዳለው መረጃ የለኝም። እርሱ ላይም አይቼበት አላውቅም።
በዩኒቨርሲቲው የተነሳውን ተቃውሞና የተፈጠረውን ችግር አስመልክቶ ዘጋቢያችን ግርማይ ገብሩ የዩኒቨርሲቲውን አመራር አካላት ለማግኘት ያደረገው ጥረት እንዳልተሳካ ገልጾ ተማሪ ፈሪያት መርሳ የተባለች የተማሪዎች ህብረት ፕሬዝዳንትን አነጋግሮ ነበር። ተማሪ ፈሪያት በወቅቱ ስሙ ስላልተጠቀሰው ተማሪ ሹሚ ለማ በቀለ አሟሟት ይህን ብላ ነበር።
በእርግጥ የሞተ ተማሪ አለን። ሆኖም ግን የሞተው ተማሪ ከነሳው ችግር ጋር በተያያዘ አይደለም። ተማሪው እንደታመመ ተደውሎልን ወደ ዶርም ሄደን በአምቡላንስ ነው ወደ ሆስፒታል የወሰድነው። ከዛ በፊትም ይታመም እንደነበረ ብዙ ችግር እንደነበረበት ክላስም እንደማይገባ ነው ክላሱ ተማሪዎችና የዶርሙ ተማሪዎች የነገሩ። በአስቸኳይ ወደ ሐኪም ቤት ይዘነው ሄደናል። ሆኖም ግን ልጁ ሊተርፍ አልቻለም። ከዛ በኋላ ማኔጅመንቱም እዛ ተገኝቶ የተማሪዎች ህብረትም አባላት ነበሩ። አንድ ተማሪ ፈተና ሰዓት ላይ ነን አሁን እንዳጋጣሚ ሆኖ ፈተና የሌለው ተማሪ የህብረቱ አባል ነበረን። ከሱ ጋር እያይዘን ወደ አገር ቤት ሸኝተናል።
ስሙና ማንነቱ እንዲገለጽ ያልፈለገው በዚህ ዩኒቨርሲቲ ተማሪ ሆነውና ለሟች ቅርበት እንዳለው የሚናገረው ተማሪ በበኩሉ የተማሪዎች ህብረት ፕሬዚዳንት ተማሪ ፈሪያት መርሳ ስለ ተማሪው አሟሟት የሰጠችው መረጃ ትክክል አይደለም ይላል።
ያጠቆዩ መነበር ነው ተራፊን እንዴቁ ጉርባሙን እርደጋፈዱ በረንግ ፌቆርማ ተዘልቀ ቤቲ ያጠቆዩ ጉባፈፌ እንዴቁ
ከትምህርት ክፍል አንድም ቀን ቀርቶ አያውቅም። እዚህ መጥቶ ትምህርት ከጀመረ ወዲህ አንድም ቀን ታሞ ቀርቶ አያውቅም። አንድም ቀር የለበትም። በትምህርቱ የላቀ ፈጣን ተማሪ ነበር። በክፍል ውስጥም የተማሪዎች ተወካይ ነበር። አስከሬኑን ለመሸኘት ዕድል አላገኘንም። እኛም ፈራን። እንዲሁ አንጀታችን ተቃጥሎ ነበር። እነርሱም ደብቀውን አውጥተው ወደ መቀሌ ሆስፒታል ወሰዱት። ከዚያ አስከሬኑ ለቤተሰቦቹ ተልኳል አሉን።
የሟቹን ተማሪ ሹሚ ለማን ወላጅ አባት አነጋግረናቸው ነበር። አቶ ለማ በቀለ ሰንዳፋ አካባቢ ነዋሪ ናቸው። ተደውሎ የልጃቸው አስክሬን ወደ እርሳቸው እየመጣ እንደሆነ እስኪነገራቸው ድረስ ልጃቸው ስለመሞቱም ስለመታመሙም የሚያውቁት ነገር እንደሌለ ተናግረዋል።
ያው ታሞ ሞተ አሉኝ። ልጄ ከእኛ ዘንድ እስከሄደ ድረስ ጤነኛ ነበር። ወደ ዩኒቨርሲቲው ከሄደ ገና 3 ወሩ ነው። የአንደኛ ዓመት ተማሪ ነው። ከሄደም በኋላ ስለ መታመሙ አልተነገረኝም።
አቶ ለማ የልጃቸውን አስክሬን ማየት እንደሚፈልጉ ጠይቀው ልጃቸው ታሞ መሞቱን ሆስፒታል ተወስዶ መመርመሩ ተገልጾ እንደ ተነገራቸው ይናገራሉ።
ሁሉንም አድርገናል። ሳጥኑን የምትከፍቱበት ምክንያት የለም። ሳጥኑን ሳትከፍቱ ቅበሩ አሉን። ቀበርን። አስከሬኑን ያመጡትን ሰዎች ማንነታቸውን አላወቅኩም፣ አልነገሩኝም። ነገር ግን የስልክ ቁጥር ሰጡንና ደውላችሁ ጠይቁ፣ ራጁን ከሆስፒታል አመጣላችኋለሁ አሉን። ከዚያ ወዲህ አልደወሉልንም። ስንደውልም ስልኩን አያነሱም። ስለዚህ ዝም ብለናለን። የምናውቀው ነገር የለም።
አቶ ለማ አያይዘው አስክሬኑን ያመጡት ሰዎች ልጃቸው ጤነኛ እንደነበር፣ ከአንድ ሳምንት በፊት ግን ታሞ ጸበል እንደወሰዱትና ካልጋ ላይ እንደወደቀ የአእምሮ ሕመም እንደነበረው እንደገለጹላቸው ተናግረው እኛ ጋር በነበረበት ጊዜ የአእምሮ ሕመም የለበትም፣ ከተወለደ ጊዜ ጀምሮ ታሞ አያውቅም፣ ጤነኛ ነበር ብለዋል። የልጃቸውን አስክሬን ድሬ ሶከሩ በተባለ ቤተ ክርስቲያን መቅበራቸውንም ገልጸዋል። የተማሪዎች ማህበር ፕሬዚዳንት የሆነችው ተማሪ ፈሪያት መረሳ ቀደም ሲል የሰጠችው መግለጫና የሟቹ ተማሪ ሹሚ ለማ ጓደኛና ቤተሰብ የሚናገሩት ስለሚቃረ ካጋራን ለበለጠ መረጃ ወደ ተማሪ ፍሪያት ደጋግመን የደወልን ቢሆንም የእጅ ስልኳ አይነሳም። በመጨረሻም ቤተ መጻሕፍት ውስጥ እንዳለች ከ30 ደቂቃ በኋላ እንድደውል ተነግሮን መልሰን ብንደውልም ስልኳ አይነሳም። በአዲግራት ዩኒቨርሲቲ የህዝብ ግንኙነት ኃላፊ ሆኑት ስልካቸውን አንስተው ስለ ጉዳዩ ከነገርናቸው በኋላ አሁን ለስብሰባ ደሴን ያለሁት መልሳችሁ ደውሉልን አሉን። ስንደውል ግን ስልካቸው አይነሳም። ዘጋቢያችን ግርማይ ገብሩም ለአቶ ዮሐንስ እንደዚሁ ደውሎላቸው ተመሳሳይ ሁኔታ እንደገጠመው መዘገቡ ይታወሳል። በመጨረሻም የዩኒቨርሲቲው ፕሬዝዳንት ዶክተር ዚያድ ነጋሽን አግኝተን ስለ ተማሪው ሞት ማብራሪያ ጠይቀናቸው ነበር። እርሳቸውም የተማሪዎች ህብረት ፕሬዝዳንት ከሰጠችው መልስ ውጪ አዲስ ነገር የለንም አሉን። ነገር ግን ፕሬዝዳንቷና የወጣቱ ተማሪ ጓደኛ እንዲሁም ወላጅ አባቱ የሚሉት የሚቃረን ነገር እንዳለው ስንነግራቸው ከሟቹ ተማሪ ጋር መኝታ ክፍል ውስጥ አብረው የሚኖሩትን መጠየቅ እንደሚሻል፣ የሞተው መኝታ ክፍል ውስጥ ነው ሲሉ የዩኒቨርሲቲው ፕሬዝዳንት ዶክተር ዚያድ ነጋሽ ገልጸዋል። መኝታ ክፍል ውስጥ ለሊት ተኝቶ እንዳለ የሆነ ድምጽ ማሰማቱን መኝታ ክፍል ውስጥ አብረው ያሉ ልጆች እንደተናገሩ ገልጸው ዝርዝሩን የሚያውቁት እነሱ ናቸው ብለዋል። አስክሬኑ ወደ ቤተሰቡ እንዲላክ የተደረገው ከምርመራ በኋላ ነው ብለዋል። የተማሪዎች ህብረት ፕሬዝዳንት ተማሪ ፈሪያት የሰጠችው ምላሽ ትክክል እንደሆነም ተናግረዋል። ፕሬዝዳንቷ ተማሪው ሲታመም ተጠርተን በአምቡላንስ ሆስፒታል ወሰድ ነው፣ እዚያ ህይወቱ አለፈ የሚል ምላሽ ነበር የሰጠችን። እርሳቸው ደግሞ መኝታ ክፍል ሞተ የሚል ምላሽ ሰጡን። ይህም እንደሚቃረን ገልጸን ጥያቄ ስናቀርብላቸው ስልኩ ተዘጋ። ሁኔታውን ለማጣራት አስክሬኑን አብሮ ይዞ ሄዷል ወደ ተባለው የተማሪዎች ህብረት አባል ወደ ሆነው ተማሪ ሰለሞን የእጅ ስልክ ላይ ደውለን ስልኩ ስለማይነሳ እርሱንም ለማግኘት ያደረግነው ሙከራ ሳይሳካ ቀርቷል። በዩኒቨርሲቲ ግቢ ውስጥ ተነስቶ የነበረው ተቃውሞን በተመለከተ የተማሪዎች ህብረት ፕሬዝዳንት በርካታ ተማሪዎች በውሃ ችግር ምክንያት ጥያቄ አንስተው እንደነበር፣ ነገር ግን ጥያቄው ወዳልተፈለገ ነገር ማምራቱንና የዩኒቨርሲቲው አስተዳደርና እዛ ያሉ አካላት ተገኝተው ነገሩ እንዲረጋጋ ማድረጋቸውን ገልጻ ነበር። የተማሪውን አሟሟት በተመለከተም ከተቃውሞ ጋር ምንም ግንኙነት እንደሌለና በተቃውሞ ምክንያት የታሰረ ተማሪ እንደሌለም ተናግራለች። ይህንንም ዘግበናል። በሌላ በኩል ስሙ እንዲጠቀስ ያልፈለገው ተማሪ ተቃውሞ የተቀሰቀሰው አንደኛ ሟቹ ተማሪ ምን ሆኖ ሞተ በሚልና በግቢ ውስጥ ውሃ በመታጣቱ ነው። በዚህም ተማሪዎች ታስረዋል፣ እኔ ራሴ የማውቃቸው ሁለት ተማሪዎች ታስረዋል ብሎናል። ይህንን ጉዳይ በተመለከተ ከዩኒቨርሲቲው ኃላፊዎችና አስተዳደር ሰራተኞች ጋር ዘርዘር ያለ ጥያቄና መልስ የተካተተበት ቃለ ምልልስ ለማድረግ ብንሞክርም ስልካቸው ባለመነሳቱ፣ ተጨማሪ ጥያቄዎችን ስናነሳ ስልካቸው በመዘጋቱ ጥያቄዎችን አንስተን ከነሱ ጋር ሰፋ ያለ ቃለ ምልልስ ማድረግ ሳንችል ቀርተናል።
አድማጮች፣ ስርጭታችን እስከ ምሽቱ 4 ሰዓት ቀጥሏል። ተከታዩ የመጽሔት ትንታኔ ርዕስ ደግሞ ወዲህ ወደ ዩናይትድ ስቴትስ ይመልሰናል። በፕሬዚዳንት ዶናልድ ትራምፕ እና በምክር ቤት አባሎች መካከል አንድ አዲስ ትንቅንቅ ተጀምሯል። ይህም ፕሬዚዳንቱ ከሰባት የእስልምና እምነት ተከታይ አገሮች ወደ ዩናይትድ ስቴትስ የሚገቡ ስደተኞችን ያገደውን ሕግ በሻሩት የሲያትሉ ፌዴራል ዳኛ ላይ የሰጡትን ነቀፌታ ዲሞክራቶችና ሪፐብሊካን በጋራ የመቃወማቸው ጉዳይ ነው። ይህም ትንቅንቅ እስከ ጠቅላይ ፍርድ ቤቱ እንደሚደርስ በመግለጽ የአሜሪካ ድምፁ ማይክል ቦማን ተከታዩን አጠናቅሯል። አዲሱ አበባ ያቀርበዋል።
የፕሬዚዳንት ትራምፕን እገዳ የሻሩት የሲያትሉ ፌዴራል ዳኛ ጄምስ ሮባርትስ እገዳው የዩናይትድ ስቴትስን ጥቅም በብዙ መልኩ እንደሚጎዳና ሊጠገን የማይችል ስህተት መሆኑንም አመልክተዋል። የዳኛ ጄምስ ሮባርት ውሳኔ በአንድ በኩል በመላው የአሜሪካ አውሮፕላን ጣቢያዎች ታላቅ ደስታን ሲፈጥር፣ በሌላ በኩል ትራምፕ ደግሞ አደገኛና ብዙ መጥፎ ሰዎች ወደ አገራችን ሊገቡ ይችላሉ በማለት ብስጭታቸውንና ንዴታቸውን በትዊተር መግለጽ ጀመሩ። የዚህ የዳኛ ተብዬ ውሳኔ የማይረባ ስለሆነ ውድቅ ይደረጋል ሲሉም መኮንን ቀጠሉ። ሪፐብሊካኑ ሴናተር ቤን ሳስ ABC This Week ለተባለው የአሜሪካ ቴሌቪዥን ሲናገሩ ግን
ዳኛ ተብዬ ብሎ ነገር የለም
በማለት የሚስተር ትራምፕን የማጣጣያ ሐሳብ ውድቅ አድርገዋል። እኒሁ በመወሰኛው ምክር ቤት የሕግ ኮሚቴ አባል የሆኑት ሪፐብሊካን ሴናተር አሁንም ኤቢሲ ዲስ ዊክ ለተባለው የአሜሪካ ቴሌቪዥን ሲናገሩ የውጭ አገር ሽብርተኞች ወደ አሜሪካ እንዳይገቡ ትራምፕ ከወሰዱት ዓላማ ጋር እንደሚስማሙ አመልክተው አንድ ነጥብ ግን ያክላሉ።
ነገሩ የጉዞ እገዳ ነው። ይፋ የተደረገበት ሁናቴ ግን ግብታዊና ያልታሰበበት ስለሆነ እኛኑ መልሶ ይጎዳል። ሙስሊሞች ወደ ዩናይትድ ስቴትስ እንዳይገቡ እገዳ ተደረገባቸው በማለት ጂሃዲስቶች ለጸረ አሜሪካ ቅስቀሳቸው ሊጠቀሙበት ይችላሉ። እኛ ደግሞ እንደሚታወቀው ከሙስሊሞች ጋር ጦርነት ላይ አይደለንም።
ዲሞክራቷ ኤሚ ክሎባሻር በበኩላቸው የትራምፕ እገዳ የሕግ ጥያቄ እንደሚያስነሳ ተናግረዋል።
There is a difference between being bold and being rash. And when you put
ደፋር በመሆንና ችኩል በመሆን መካከል ልዩነት አለ። የስደተኞች ፕሮግራም ተግባራዊ እንዳይሆን የሚያግር ተዛዝ ስታወጣ የሕግ ጥያቄ ማስነሳቱ እንግዳ ሊሆንብን አይችልም።
ይህም የተነገረው አድማጮች ኤቢሲ This Week በተባለው የአሜሪካ ቴሌቪዥን ላይ መሆኑን ልብ ይሏል። ዶናልድ ትራምፕ ባለፈው ዓመት ባካሄዱት የምረጡኝ ዘመቻ በትራምፕ ዩኒቨርሲቲ ላይ በቀረበ አንድ የማጭበርበር ክስ ላይ ብይን የሰጡት ዳኛ ትውልዳቸው ከሜክሲኮ በመሆኑ ትክክል አልፈረዱም ማለታቸው አይዘነጋም። ለዚህም ዲሞክራቷ ሴናተር ኤሚ ክሎባሻር ይህን ብለዋል።
This has been a pattern with the president. He's got to see that.
ይሄ የፕሬዝዳንቱ የተለመደ ባህሪ ነው። መገንዘብ ያለባቸው ግን እዚህ ሀገር እኩል ስልጣን ያላቸው 3 የመንግስት አካላት እንዳሉ ነው።
ምክትል ፕሬዝዳንት ማይክ ፔንስ በበኩላቸው ይንላሉ።
I think the American people are very accustomed to this president speaking his mind. And the American people welcome the decisiveness that President Trump.
እኒህ ፕሬዝዳንት የሚስማቸውን እውነት በግልጽ እንደሚናገሩ የአሜሪካ ሕዝብ የተረዳቸው ይመስለኛል። ፕሬዝደንት ትራምፕ በዚህ ጉዳይ ላይ የወሰዱትን ቆራጥ እርምጃ አሜሪካውያን ተቀብለውታል። ከሁሉም ነገር የበለጠ የአሜሪካን ደህንነት ማስቀደማቸው ግልጽ ሆኗል።
ይህ ፕሬዝዳንት ዶናልድ ትራምፕ ያወጡት የማገጃ ትዕዛዝ ስራ ላይ ይዋል ወይም ይሰረዝ ጠቅላይ ፍርድ ቤት የሚወስነው ይሆናል።
አድማጮች አሁን እንግዲህ የሙዚቃ ክፍለ ጊዜ ላይ ደርሰናል። አሉላ የመረጥክልን ሙዚቃ ምንድነው?
የምሽቱ ምርጫችን አዳነች አንድ የቀደመ ድምጻዊ ተወዳጅ ስልት ነው። ዜማው በብዙዎች ይታወቃል። ብርቱካኔ የካሳ ተሰማን ስልት ታዲያ ሌላ ዘመናዊ ድምጻዊ ነው የሚጫወተው።
So can be liche lo me lo me ages Berto can be liche lo me lo me ages Berto can be anchin de me andes enis bines Anchin da men alashi anes ne penes Anchin da men alashi Anchin da men alashi anes ne penes Reswa
ድምጻዊው ማዲንጎ አፈወርቅ ነው። ብርቱካኔን ከተጫወቱ ብዙዎች አንዱ መሆኑ ነው። ግሩም አድርጎ ተጫውቶታል። ማዲንጎ እናመሰግናለን። አድማጮች የምትከታተሉት በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አስተናጋጆቻችሁ አሉላ ከበደና
አዳነች ፍስሐዬ ነን። አሁን የሳምንቱ ስፖርት ነው። ሰዓቱ አዘጋጅና አቅራቢ ሰለሞን ክፍሌ።
እንደምን አመሽታችሁልኛል የተከበራችሁ አድማጮቼ። በእግር ኳስ የካሜሩን አንበሶች ጠንካራውን የግብጽ ብሔራዊ ቡድን አሸንፈው የአፍሪካን ዋንጫ ወሰዱ። የመጀመሪያውን ከፍተኛ የገንዘብ ሽልማትም ተቀብለዋል። በአሜሪካ ፉትቦል የኒው ኢንግላንድ ፔትሪዮትስ በሱፐር ቦል ታሪክ ለመጀመሪያ ጊዜ በተካሄደ የጭማሪ ሰዓት አሸንፈው ዋንጫ ነሱ። ዋና ከፋፋዩ ቶም ብሬዲ ከቻርልስ ሄሊ ቀጥሎ 5 የሱፐር ቦል ቀለበት በማግኘት ሁለተኛው ተጫዋች ሆኗል። የኢትዮጵያን ፕሪሚየር ሊግና አንድ አጠር ያለ የአትሌቲክስ ስፖርት ዜናም ይዘናል። አብራችሁን ቆዩ። በጋቦን አስተናጋጅነት ተካሂዶ ካሜሩን ባስገራሚ ሁኔታ ድል የተቀዳጀበትን የዘንድሮውን የአፍሪካ ዋንጫ ዜና ላስቀድም። ጥራትና ልምድ የሌለው የካሜሩን ብሔራዊ እግር ኳስ ቡድን ዘንድሮ ዋንጫ ያነሳል ብሎ የገመተ ብዙም ሰው አልነበረም። ሆኖም በአውሮፓ ሊጎች የሚጫወቱ ከስምንት ያላነሱ ተጫዋቾች የቤልጂጋዊውን አሰልጣኝ ሂድ ብሩስን ጥሪ ተቀብለው ቲሙን ተቀላቅለዋል። ከእነርሱም መካከል የሊቨርፑሉ ጆል ማቲፕና የሻልከው ኤሪክ ቹፖሞቲንግ ይገኙበታል። የአሰልጣኙን ጥሪ ከልብ ተቀብለው ለብሔራዊ ቲማቸው የተሳተፉት ለባዕዳን ሀገር የሚጫወቱት እነዚህ ተጫዋቾች በእርግጥም በተገኘው ድል ሊደሰቱ ይገባል። በሁለተኛው 45 ደቂቃ ጨዋታ ወቅት በኒኮላስ ኩሉ እና ቪንሰንት አቡባከር የተገኙ ሁለት ግቦች ናቸው የካሜሩንን አንበሶች ለድል ያበቁት። የካሜሩን ኮከብ አጥቂ አቡባከር ዲፕ ታምቤን ቀይሮ ከገባ በኋላ ቲሙ በእርግጥም ጥሩ መንቀሳቀስ አሳይቷል። ያቸዋን ጎል ያስቆጠረውም በሁለተኛው 45 ደቂቃ ጨዋታ ነው። ሲያኒ ከሁለት የግብጽ አጥቂዎች አስጥሎ በጎሉ ጥግ አክርሮ የመታት ኳስ መረቡን አገኘች። በሊብረቪል አንጉጄ ስታዲየም ሆታው ቀለጠ። ተጨማሪው የአምስት ደቂቃ ጊዜም ግብጽን አልረዳም። የካሜሩን አንበሶች ለ15 ዓመታት የጠበቁትን ዋንጫ ለአምስተኛ ጊዜ አነሱ። ቀጣዩን የአፍሪካ ዋንጫ ያስተናግዳሉ። ለመጀመሪያ ጊዜ የተዘጋጀውንም ትልቁን የገንዘብ ሽልማት $4 ሚሊዮን ወስደዋል። አድማጮች፣ ትላንት የዋንጫ ፍጻሜ ትልቅ ጨዋታ ያስተናገደው የአፍሪካው የጋቦን ከተማ ሊብረቪል ብቻ አልነበረም። እዚህ በዩናይትድ ስቴትስም የቴክሳሱ ከተማ ሂውስተን 51ኛውን የሱፐር ቦል ዋንጫ አስተናግዷል። ዘኒው ኢንግላንድ ፔትሪዮትስ እና አትላንታ ፋልከንስ ነበሩ ለፍጻሜ የቀረቡት። ፔትሪዮትስ እኩል 28 በመድረሳቸው ሰዓት ተጨምሮ 34-28 አሸንፈው ዋንጫውን ወስደዋል። በዩናይትድ ስቴትስ ብሔራዊ የፉትቦል ሊግ ታሪክ በ25 ነጥብ ሲመራ ቆይቶ በጭማሪ ሰዓት ያሸነፈ ቡድን ፔትሪዮትስ ብቻ መሆኑ ታውቋል። በዚህም ኒው ኢንግላንድ ሱፐር ቦልን ለሬከርድ አምስተኛ ጊዜ አሸንፏል። አንድ ቡድን 28-3 ሲመራ ቆይቶ ያውም እስከ ሦስተኛው ሩብ ጨዋታ ድረስ ሲመራ ቆይቶ 34-28 ያሸነፈው ፔትሪዮትስ ለድል ያበቃው የ39 ዓመት ዕድሜ ያለው በዋና አከፋፋይነት የቆመው ቶም ብሬዲ ድንቅ ጨዋታ ነው። ብሬዲ በብሔራዊው የፉትቦል ሊግ ታሪክ 5 ሱፐር ቦል በማሸነፍ ተመዝግቧል። ከ62 ያስተላለፋቸው ኳሶች 43ቱ የተሳኩለት አከፋፋይ ቢኖር በሱፐር ቦል ታሪክ ብሬዲ የመጀመሪያው ነው። ፕሬዚደንት ዶናልድ ትራምፕ ከጨዋታው በኋላ ለፔትሪዮትሱ ቡድን ባለቤት ቶም ብሬዲና ለአሰልጣኙ ቦብ ክራፍት ባስተላለፉት የትዊተር መልእክታቸው ዋው፣ ለአስደናቂ ድላችሁ እንኳን ደስ አላችሁ ብለዋል። በቦስተን የኒው ኢንግላንድ ፔትሪዮትስ ደጋፊዎች የከተማይቱን አውራ ጎዳናዎች ወደ ፈንጠዝያ ሜዳ ቀይረው ሲጨፍሩ አምሽተዋል። ከንቲባው ነገ ማክሰኞን የድል በዓል ማክበሪያ ቀን እንዲሆን አውጀዋል። ወደ አዲስ አበባ ልውሰዳችሁ። ለቀጣዩ የስፖርት ዜና ተባባሪ አዘጋጅ ገዛኸኝ ጽዮን መስቀል ስለ ኢትዮጵያ ፕሪምየር ሊግና አዲስ የአትሌቲክስ ዜና አጫጭር ዘገባዎች አሉት። መቀጠል ትችላለህ ገዛኸኝ።
አመሰግናለሁ ሰለሞን። የኢትዮጵያ ፕሪምየር ሊግ የአንደኛ ዙር የመጨረሻ ጨዋታዎች በሳምንቱ መጨረሻ በአዲስ አበባና በክልል ስቴዲየሞች ተከናውነዋል። በስምንት ግጥሚያዎች 16 ጎል ተመዝግቧል። እዚህ በአዲስ አበባ ስታዲየም ከትራንት በስቲያ ቅዳሜ ቅዱስ ጊዮርጊስ ኢትዮጵያ ንግድ ባንክን 4-1 አሸንፏል። ሳላዲን ሰይድ 2፣ አዳነ ግርማና አቡበከር ሳኒ አንዳንድ ጎሎችን ለቅዱስ ጊዮርጊስ አስመዝግበዋል። ከዚህ ጨዋታ ቀደም ሲልም የተጫወቱት አዲስ አበባ ከነማና ወልዲያ ከነማ 1-1 በአቻ ውጤት እኩል ነጥብ ተጋርተዋል። ትናንት እሁድ መከላከያና ሲዳማ ቡና ያለ ግብ ባዶ ለባዶ ሲለያዩ፣ ኢትዮ ኤሌክትሪክ በፍጹም ገብረ ማርያም 2 ጎል ሐዋሳ ከነማን አሸንፎታል። አዲስ አበባ ላይ በሚገኘው በአበበ ቢቂላ ስቴዲየም ደደቢት ወላይታ ዲቻን፣ በጅማ ስቴዲየም ደግሞ ጅማ አባቡና ድሬዳዋ ከነማን በተመሳሳይ 3-0 አሸንፈዋል። ፋሲል ከነማም አዳማ ከነማን ጎንደር ስቴዲየም ላይ 1-0 አሸንፈዋል። ሌሎች 2 ግጥሚያዎችም ያለ ግብ ተለያይተዋል። የደረጃ ሰንጠረዡን ቅዱስ ጊዮርጊስ በ29 ደደቢት በ27 አንደኛና ሁለተኛ ሲሆኑ አዳማ ከነማ በ26 ሲዳማ ቡና በ25 ኢትዮጵያ ቡና በ24 ከሶስተኛ እስከ አምስተኛ ያለውን ደረጃ ይዘዋል። የደደቢቱ ጌታነህ ከበደ በ11 ጎል ይመራል። ሌሎች 3 ተጫዋቾች ደግሞ በኩል 7 ጎል ጌታነህን ተከትለዋል። ሐዋሳ ከነማ፣ ኢትዮጵያ ንግድ ባንክና አዲስ አበባ ከነማ በወራጅ ቀጠና ይገኛሉ። የመጨረሻው አትሌቲክስ ነክ ዜና፣ የዓለም አቀፍ አትሌቲክስ ፌዴሬሽኖች ማህበር አይኤፍ ሩሲያዊቷ የ3000 ሜትር መሰናክል ሯጭ በ2012 የለንደን ኦሎምፒክ በአንደኝነት ያጠለቀችውን የወርቅ ሜዳሊያ ነጥቆ ሁለተኛ ለወጣችው ቱኒዚያዊቷ አትሌት ሀቢባ ጋራ ሰጥቷል። በዚሁ ሽግሽግ መሰረት ኢትዮጵያዊቷ አትሌት ሶፊያ አሰፋም በወቅቱ አግኝታው የነበረው የነሐስ ሜዳሊያ ወደ ብር ሜዳሊያ ከፍ ሲል፣ በአራተኝነት የፈጸመችው ኬንያዊቷ ቺሞስ ደግሞ ነሐስ ሜዳሊያ እንድታገኝ ተደርጓል። ዓለም አቀፍ አትሌቲክስ ፌዴሬሽኖች ማህበር ለሶፊያ አሰፋ የላከላትን የብር ሜዳሊያ ሰሞኑን በክብር እንዲሰጣት አድርጓል። ስቴሮይድ ትሪናቦል በሚባል የአበረታች መድኃኒት ወስዳ የተረጋገጠባት ሩሲያዊቷ አትሌት ዩሊያ ሳሪቮቫ ከ2010 ጀምሮ ያደረገችውን ውጤቶች ሙሉ በሙሉ እንዲሰረዙ ተወስኗል። በተመሳሳይ ሁኔታ የጃማይካ 4% የዱላ ቅብብል በአበረታች መድኃኒት የወሰዱትን የወርቅ ሜዳሊያ እንዲመልሱ ተደርጓል። አበረታች መድኃኒቱን ወስዶ የተገኘው ከአራቱ የዱላ ቅብብል አባላት አንዱ ብቻ ሲሆን 4ቱን ያጠለቁትን የወርቅ ሜዳሊያ እንዲመልሱ ተደርጓል። የዓለማችን ፈጣን ሁሴን ቦልት ከቡድን አባላት አንዱ መሆኑ ይታወሳል። እንደ ኤሮፓ አቆጣጠር በ2000 ዓ.ም ካናዳ ላይ በተደረገው የወንዶች 5000 ሜትር አልጄሪያዊ አትሌት አበረታች መድኃኒት ወስዶ ወዲያውኑ ስለተረጋገጠበት አሸናፊነቱ በወቅቱ ሁለተኛ ለነበረው ኢትዮጵያዊ ለአትሌት ሚሊዮን ወልዴ ሜዳሊያና የ30,000 ብር ሽልማት የተሰጠ መሆኑ ይታወሳል። ይኸው ነው በእኔ በኩል ያለው። ሰለሞን
አመሰግናለሁ። ገዛኝ ጽዮን መስቀል ነበር ከአዲስ አበባ። ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩ።
አሁን ደግሞ የአፍሪካ ርዕሶች ፕሮግራማችን ይቀርባል።
የኢትዮጵያ ሕዝቦች አብዮታዊ ዲሞክራሲ ግንባር ኢህአዴግ ከተቃዋሚ ድርጅቶች ጋር ለመደራደር ባቀረበው ሀሳብ መሰረት ኢህአዴግና ተቃዋሚዎች ንግግሩ በምን መልክ ይካሄድ በሚሉት ነጥቦች ላይ መስማማታቸውን የጠቀሰው የምሽቱ አፍሪካ ነቅ ቅንብር በሁለት ሳምንታት ጊዜ ውስጥ የየራሳቸውን መደራደሪያ ሀሳብ ለማቅረብ መወሰናቸውንም ይዘግባል። የፕሮግራሙ አዘጋጅና አቅራቢ አዳነች ፍስሐዬ የኢትዮጵያ ዲሞክራሲያዊ ፓርቲ ኢዴፓ የማዕከላዊ ምክር ቤት አባል አቶ ልደቱ አያሌውንና የኦሮሞ ፌዴራሊስት ኮንግሬስ ምክትል ሊቀመንበር አቶ ሙላቱ ገመቹን ጋብዛ አወያይታለች። ሰፋ ያለውን የዚህን ውይይት የመጀመሪያ ክፍል ባለፈው ቅዳሜ ያቀርባለች። ለምሽቱም ሁለተኛውና የመጨረሻውን ክፍል ይዛ ቀርባለች።
አቶ ልደቱ አንድ ነጥብ አንስተዋል። እንግዲህ ኢትዮጵያ ውስጥ ያሉት ተቃዋሚ ድርጅቶች ተቀራርበው በመስራት አንድ ሆነው ጠንካራ ሊሆኑ ይችላሉና ከኢህአዴግ ጋር የሚደረገው ድርድርም የበለጠ ጥሩ ውጤት ሊኖረው ይችላል የሚል አንስተዋልና አቶ ልደቱ፣ አቶ ሙላቱ በዚህ ላይ ምን አይነት አመለካከት አሉት?
ልክ ነው። እኛ በመድረክ እኛን ከሚመስሉን ጋር ከጠሩን ሁላችንም መተባበር፣ አብሮ መስራት፣ በጋራ መሄድ ጥንካሬ መሆኑን እንገነዘባለን፣ እናውቃለን። የህዝብን ጥያቄ በትክክል ለማስተጋባትና የፓርቲያችንን አላማና እንትናን የተቀበሉና የሚመስሉን ካሉ አብረን ተባብረን በዚህ በድርድሩ ውስጥ አንድ ላይ ሆነን ለመስራት ዝግጆች ነን።
አቶ ልደቱ አንድ ነጥብ አንስተዋል። እንግዲህ የተሃድሶ ጉዳይ በመንግስትም በኢሃደግም ሌሎች ድርጅቶችም እስከ ህዝብ ድረስ ታች ወርዶ የተሐድሶ ስራ እየተካሄደ ነው እየተባለ ነውና እዛ ሆናችሁ በቅርብ በምታዩት እንዴት ትገመግሙታላችሁ? አቶ ልደቱ፣
እንግዲህ ወደ 3-4 ወራት የተሐድሶ እንቅስቃሴ ውስጥ ነው ብለው ኢሃደግ ለስብሰባ ተጠምዶ ማልባትም እዚህ ሆነን ስናየው አብዛኛው የመንግስት ስራ የቆመበት ሁኔታ ነው የተፈጠረው። ምክንያቱም በዛ ሂደት ውስጥ ነው በሚል በስብሰባ ነው ጊዜውን እያሳለፈ ያለው። በእውነት ኢሃደግ በጥብቀት መታደስ ከፈለገ እውነቱን ለመናገር ይሄን ያህል ጊዜ ቢባክም ችግር የለውም ለተሻለ ውጤት እስከሆነ ድረስ። ግን በየመድረኮቹ የሚደረጉትን ውይይቶች ስናያቸው፣ የውይይቱ ውጤቶች ናቸው ተብለው የሚወጡትን መግለጫዎች ስናያቸው ግን ኢህአዴግ በጥብቅት ታድሷል ብለን አናምንም። ምክንያቱም የተፈጠረውን መሰረታዊ የፖለቲካ ችግር ሊፈታ የሚችል አቅጣጫ አሁንም አልተያዘም። ሁለት ነገር ነው። አንደኛ የችግሩ ምንጭ ምንድን ነው የሚለውን ነገር ኢህአዴግ በተሟላ ሁኔታ እያየው አይደለም። አሁንም የችግሩ ምንጭ ክራይ ሰብሳቢነት፣ ሙስና እንደሆነ ተደርጎ ነው ወይም ደግሞ የመልካም አስተዳደር ችግር ብቻ እንደሆነ ተደርጎ ነው እየተገለጸ ያለው። ግን ይሄ መሰረታዊ ችግሩ የፖለቲካ ሙስና፣ የዲሞክራሲ ጥያቄ ነው፣ የሰብአዊ መብት ጥያቄ ነው፣ የፍትህ ጥያቄ ነው። እነዚህ መሰረታዊ ነገሮች ወደ ጎን ተደርገው እየተዳሰሱ አይደለም በኢህአዴግ። እነዚህ መሰረታዊ የችግሩ ምንጭ መሆናቸው ካልታመነ የዚህ ተሐድሶ ሂደት ውጤት ካለፉት የተሐድሶ እንቅስቃሴዎች የተለየ ይሆናል ብዬ አላምንም። ሁለተኛ ወደ መፍትሄውም ስንመጣ አሁንም ሙስናን በመዋጋት መልካም አስተዳደርን በማስተካከል ችግሩ ይፈታል፣ ችግሩም ሊፈታ የሚችለው በእኔ መንገድ ነው የሚል አስተሳሰብ በኢህአዴግ በኩል ቀጥሏል። አሁን ይሄም የተሐድሶው እንቅስቃሴ ችግር ያለበት መሆኑን የሚያሳይ ነው። ይሄ ችግር የሚፈታው መሰረታዊ የሚባለው የኢትዮጵያ ሕዝብ የፖለቲካ ጥያቄዎች በአግባቡ ሲመለሱ ነው። መሰረታዊ የሆነ የፖለቲካ ስልጣን ጥያቄ አለ፣ የዲሞክራሲ ጥያቄ አለ፣ የሰብአዊ መብት ጥያቄ አለ፣ የፍትህ ጥያቄ አለ። እነዚህ መልስ ካላገኙ ታጥቦ ጭቃ ነው የሚኮነው። ከአመት ከሁለት አመት በኋላ ባለፈው ያየነው አስጠቃቂ ብጥብጥ መልሶ ይመጣል የሚል ስጋት አለ። ስለዚህ አሁን የተጠየቀው ከእኛ ጋር የሚካሄደው ድርድርም ውጤት ያመጣል ወይስ አያመጣም የሚለውን በጥርጣሬ እንድናይ የሚያደርገን አንዱ ችግር ይሄ ነው። ድርድሩ ላይ ጠንካራ ሆነን መቅረብ፣ አንድ ሆነን መቅረብ ለተቃዋሚዎች የሚጠቅመን ከዚህም አንጻር ነው ብዬ አምናለሁ። መሰረታዊ የሆነ የህዝብ አስተሳሰብን ይዘን የምንቀርብበት መድረክ መሆን አለበት። 22 ፓርቲ 22 ሀሳብ እያቀረብን ይህን ድርድር ውጤታማ እናደርገዋለን የሚል እምነት የለኝም። በመታገል ረገድ አንድ መሆን እንኳ ባንችል ቢያንስ ድርድሩን ለማካሄድ በመለስተኛ ፕሮግራም መሰረታዊ በምንላቸው የዲሞክራሲ የሰብአዊ መብት ጥያቄዎች አንድ አይነት ሀሳብ ይዘን ከስርዓቱ ጋር መደራደር ብንችል እውነቱን ለመናገር እኔ በእኔ እምነት የተሻለ ውጤት እናመጣለን ብዬ አምናለሁ።
እሺ፣ አቶ ሙላቱ በዚህ በተሐድሶ ጉዳይ ላይ ያሉት አመለካከት?
በዚህ በተሐድሶ ላይ ኢህአዴግ አሁን በጥልቅ ታድሼ ያለው ነገሮቹን ሁሉ ከስር መሰረቱ አጥንቼ ችግሮቹን ሁሉ ለመፍታት ተዘጋጅቼ ያለው ነው የሚለው እና በዚህ ምክንያት ከላይ ከካቢኔው ጀምሮ እስከ ታች ድረስ ያሉትን አመራሮችን ሁሉ እየቀያየረ ሰዎችን ወንበር እየቀያየሩ ያሉት ናቸው። ስርዓቱ ግን ያው ነው። የኢትዮጵያ ችግር መሰረታዊ ነው። የኃይለ ሥላሴ መንግስት የጣለና ደርግን ወደ ስልጣን ያመጣው መሰረታዊ ጥያቄዎች ነበሩ። እነዛ መሰረታዊ ጥያቄዎች ሳይፈቱ ደርግም በዛው አይነት ስለቀጠለ እንደገና ደርግም የኃይለ ሥላሴን ፈለግ ተከተለ፣ መንግስትም ወደቀ፣ ኢህአዴግም መጣ። አሁን ኢህአዴግም የሚሰራው እነዚህን መሰረታዊ ጉዳዮች፣ የሀገር ጉዳዮች፣ የስልጣን ጉዳዮች፣ አሁን ቅድም የተጠቃቀሱት ነገሮች ሁሉ ከተሟሉ እዚህ ሀገር ውስጥ ጫጫታም የሚያስነሳ ነገር የለም፣ አንድነቱንም መጠበቅ ይቻላል። ስለዚህ እነዚህ መሰረታዊ የሆኑ ጉዳዮች አሁን በዚህ በምናደርገው ድርድር አንድ በሚያደርጉን ነገር ፖለቲካ ፓርቲዎች በአንድነት ሊሄዱ ይችላሉ። በሚለያዩት ጉዳይ ላይ ሞዴል ልዩነታቸውን አስረድቶ የትም ሀገር አንድ የሆነ አቋም ላይኖር ይችላል። በተለያየ አቋም እነዚህን ሁሉ መፍታት መቻል አለብን። ከአሁኑ በተቻለ መጠን ችግሮችን የምንፈታበት መንገድ ሊፈጠር ይገባል ነው እኛ የምንለው። በእኛ ፓርቲ አቋማችንም ይሄ ነው። እና ስለዚህ በየጊዜው ይሄ የሚነሳው አንዱ መንግስት ወድቆ ሌላው መንግስት ሲነሳ ከተቃዋሚው ጋር የሚመጣ ከሆነ አገራችን መቼ ነው ሰላም የሚሰፍንባትና ወደ እድገት ደረጃ የሚደርሰው? ይሄ ነው እኛን የሚያሳስበን።
እሺ፣ እንግዲህ አሁን ልናጠቃልል ነውና እስካሁን ያልተጠቀሰ ለመናገር የምንፈልገው ነገር አለ የምትሉት ካለ አቶ ልደቱ?
እኔ ዋናው ህዝቡ ለዚህ ጉዳይ ትኩረት መስጠት አለበት። ብጥብጥ፣ ጦርነት የኢትዮጵያን ህዝብ ምን ያህል ዋጋ እንደሚያስከፍል ከማንም በላይ የኢትዮጵያ ህዝብ ያውቃል። ዋጋ እየከፈለበት ነው ያለው፣ ዋጋ ከፍሎበታል። ስለዚህ የኢትዮጵያ ችግር መፈታት ያለበት በሰላማዊ መንገድ በድርድር ነው፣ በፖለቲካ ትግል ነው። ጉዳዩ ደግሞ የማንም አይደለም፣ የገዢውን ፓርቲ የተቃዋሚ ፓርቲዎችም ሳይሆን የዚህ ጉዳይ ዋና ባለቤት ሳይደመር ሳይቀነስ የኢትዮጵያ ሕዝብ። ስለዚህ እኔ እምነት ምንድነው ይሄ ድርድር ለሀገር በሚጠቅም መልኩ ለሕዝብ በሚጠቅም መልኩ እንዲቋጭ ከተፈለገ የጉዳዩ ዋና ባለቤት የሆነ የኢትዮጵያ ሕዝብ ትኩረት ሊሰጠው ይገባል፣ ሊከታተለው ይገባል። እየተከታተለም ደግሞ ኢህአዴግም ሆነ ተቃዋሚዎች ከሕዝብ ጥቅምና ፍላጎት ውጪ ካፈነገጡ ሀያል ሊላቸው ይገባል፣ የራሱን ጫና ተጽዕኖ ሊያሳድርባቸው ይገባል ብዬ አምናለሁ። እና እኔ ሁላችንም ገዢውን ፓርቲ ተቃዋሚዎችን ለሕዝብ ጥቅምና ፍላጎት ከተገዛ ከራሳችን የፖለቲካ ጥቅም ይልቅ የሀገርን ጥቅም ካስቀደምን ይሄ ድርድር ውጤታማ ይሆናል የሚል ተስፋ አለኝ።
እሺ፣ አቶ ሙላቱ።
ይሄ ድርድር የሚደረገው ለሀገር ሰላም፣ ለሀገር አንድነት፣ ለሀገር ለወደፊት ትልቅ ልማት ስለሆነ የህዝብ ትብብር ከፍተኛ ነው። ህዝብ ያልተባበረ ከህዝብ ፍላጎት ውጭ የሚደረጉ ነገሮች ሁሉ ከንቱ ናቸው። ይሄ እምነታችን ነው። ስለዚህ ኢህአዴግም ገዢው ፓርቲም ራሱ ይሄንን ከህዝብ ጥቅም አንጻር በማየት ለዚህ ድርድር ከፍተኛ ግምት ሊሰጠው ይገባል ነው እኛ የምንለው። ሌሎች ፓርቲዎች ደግሞ አንዳንድ ችግሮችን በመፍጠር ድርድሩ እንዳይካሄድ ምክንያት ከመፍጠር በተቻለ መጠን ትክክለኛውን ነገር ይዞ ድርድሩ ተካሂዶ ሰላም ወርዶ ከሁሉም ጠረጴዛ ተሰብስቦ ተወያይቶ ነገሮችን ፕሮብሌሞችን መፍታት የግዴታ በኃይላችን ሊሆን ይገባል ነው እኛ የምንለው። ይሄ ከተደረገ ፕሮብሌሞቹ ሁሉ ሊቋጩ ይችላሉ የሚል ግምት ናለኝ።
እሺ፣ አቶ ሙላቱ ገመቹ፣ አቶ ልደቱ አያሌው ለሰጣችሁን ማብራሪያ በጣም እናመሰግናለን።
እኛም እናመሰግናለን።
በጣም እናመሰግናለን ወይዘሮ አዳነች።
ወደ መጨረሻው የሳምንቱ ቅንብር እናልፋለን። አድማጮች፣ አሁን ጤና ነው ቅንብሩ። አዘጋጅና አቅራቢ ሰለሞን አባተ።
ጤና ይስጥልኝ ክቡራትና ክቡራን አድማጮች፣ እነሆ ጤና ከቪኦኤ። ዛሬ ጥር 29 በሴት የመራቢያና የጾታ አካላት ላይ የሚፈጸም ማንኛውም ጉዳት፣ ይህም ማለት ግርዛት፣ መተልተል፣ መስፋት የመሳሰሉ ኢሰብአዊ አድራጎቶችን የመቃረኛ የማውገዣ ዓለም አቀፍ ቀን ነው። እንዲህ ዐይነቶቹን ሰብዕና የጎደላቸውና የጭካኔ አድራጎቶች ችላ ልንል ፈጽሞ አይገባንም ይላል የተባበሩት መንግሥታት ድርጅት። ፈጽሞ ዜሮ ቶለራንስ ይለዋል የመንግሥታቱ ድርጅት። የዓለም የጤና ድርጅት በዌብሳይቱ ላይ ባሰፈረው ጽሑፍ የዚህ ዓመቱን መሪ ቃል በተለይ ከአፍሪካ ጋር አያይዞታል።
በሴት የጾታ አካላት ላይ የሚፈጸምን ማንኛውንም አይነት ጉዳት በኢትዮጵያ አቆጣጠር በ2022 ዓ ም ወይም በአውሮፓ 2030 ዓ ም ከዓለም ጨርሶ ለማስወገድ በአፍሪቃና በሌላው ዓለም መካከል ጠንካራና የጋራ መስተጋብር መፍጠር የሚያስችል ድልድይ መገንባት
የሚል ነው መሪ ቃሉ። በአማርኛ ዝርዝር ተደርጎ ሲነገር በሴቶች የጾታ አካላት ላይ በይፋና በሕጋዊ መንገድ ለሚታወቅ የሕክምና ጉዳይ ላልሆነ ሰበብ ጉዳት ማድረስ፣ መግረዝ፣ መተልተል፣ መስፋት ወዘተረፈ የታዳጊ ሕፃናትና የሴቶችን ሰብአዊ መብቶች መዳፈር፣ መርገጥ፣ መግሰስ ነው ይላል የዓለም የጤና ድርጅት። ይህ አድራጎት በጾታዎች መካከል የሚንጸባረቅን ስር የሰደደ የእኩልነት መጥፋት ስሜት ያመላክታል። በታዳጊ ልጃገረዶችና በሴቶች ላይ የሚፈጸም እጅግ የበረታ የጭቆና የመድሎ አድራጎት ነው። በጤናቸው በደህንነታቸውና በተክለ ሰብዕናቸው ላይ የሚፈጸም የመብቶች ረገጣ ወንጀል ነው። ከሥቃይ አድራጎትና ከጭካኔ ሰብአዊነት ከጎደለውና ዝቅ ከሚያደርግ አያያዝ መጠበቅ እንዳለባቸው ከሚደነግጉ አድራጎቶቹ ሞትን በሚያስከትሉበት ጊዜ በሕይወት የመኖር መብታቸውን ከሚያረጋግጡ ሕግጋትና ዓለም አቀፍ ውሎች ጋር በጸብ የሚጋጩ የአመፃ አድራጎቶች ናቸው። በሴቶችና በታዳጊ ልጃገረዶች፣ በሴት ሕፃናት የጾታ አካላት ላይ የሚፈጸሙ የጉዳት ልማዶች የተባበሩት መንግሥታት የዓለም የጤና ድርጅት ነው ይህንን የሚለው። በዓለም ዙሪያ ቁጥራቸው ወደ 2 ሚሊዮን የሚሆን ታዳጊ ልጃገረዶችና ሴቶች የተለያዩ አይነት የጾታ አካላት የጥፋት አድራጎቶች ተፈጽመውባቸዋል። ይህ ቁጥር የሚገልጸው አሁን በሕይወት ያሉ ሴቶችን ነው። የግርዛት፣ የመስፋት፣ የመተልተልና ሌሎችም መሰል ጉዳቶች ከተፈጸሙባቸው ሴቶች 44 ሚሊዮን የሚሆኑት ዕድሜያቸው ከ14 ዓመት በታች የሆነ ሴቶችና ሕፃናት መሆናቸውን የሚገልጸው የዓለም የጤና ድርጅት በዚህ የዕድሜ ክልል ውስጥ ባሉ ሕፃናት ሴቶች ላይ በሚፈጸመው ጥቃት ግዙፉን የስርጭት መጠን ስፍራ የያዙት ከአፍሪካ ጋምቢያ 56 ከመቶና ሞሪታንያ 54 ከመቶ ሲሆኑ እንዲሁም በአፍሪካ ኢትዮጵያና ግብፅ፣ በእስያ ደግሞ ኢንዶኔዥያ ውስጥ ዕድሜያቸው 11 ዓመት ከሆናቸው ታዳጊ ልጃገረዶች ግማሾቹ የተመሳሳይ ጉዳት ሰለባ ሆነዋል። ዕድሜያቸው ከ15 እስከ 49 ዓመት በሆነ ልጃገረዶችና ሴቶች ላይ በሚፈጸም ጉዳትና ጥፋት ሶማሊያ በ98 ከመቶ፣ ጊኒ በ97 ከመቶ፣ ጅቡቲ በ93 ከመቶ በዓለም ሰሌዳ ላይ መሪዎች ናቸው። በተባበሩት መንግሥታት ድርጅት የልማዳዊ አድራጎቶች ጉዳዮች ኮሚቴ አማካሪዋ አዴቢሲ አዴባዮ ለቪኦኤ በሰጡት ቃል የትኛውም ሃይማኖት ሴት ልጅ ትገረዝ ወይም በጾታ አካሏ ላይ አንዳችም ጉዳት ይድረስ የሚል አንድም አንቀጽ አንድም ቃል እንደሌለ ጠቁመው ከእንዲህ ዐይነት የክፋትና የአመፃ አድራጎት ብዙ የሚፈጸመው በባህላዊና በማኅበራዊ ጫናዎች ምክንያት መሆኑን አመልክተዋል።
In some communities, it's a requirement for girls to pass into womanhood. It is a requirement for them to be eligible for marriage.
በአንዳንድ ማህበረሰቦች ውስጥ ልጃገረድ ወደ ሙሉ ሴትነት በአካል መለወጥ አለባት የሚል ልማድ አለ። ለምሳሌ ኬንያ ውስጥና በናይጄሪያ ኤዱ ማህበረሰብ ያልተገረዘች ሴት ስለማታገባ አዋቂዎቹም ሴቶች በራሳቸው ጥያቄ ሲቆራረጡ ይገኛሉ።
ለመሆኑ ለምንድን ነው በሴቶችና በሴት ሕፃናት ላይ የሚፈጸምን የጾታ አካላት ላይ ጉዳት፣ ግርዛት፣ መስፋት፣ መተልተል መቃወምና መዋጋትም የሚያስፈልገው? የዓለም የጤና ድርጅት እንደሚለው እነዚህ አድራጎቶች
እጅግ የበዙ የደም መፍሰስን ያስከትላሉ። አድብቶና ቀን ጠብቆ ለሚከሰት የእጢዎች መቆጣትና የካንሰር ችግር ይዳርጋሉ። በተለያዩ በሽታ አምጪ ተዋሲያን ለመመረዝ ያጋልጣሉ። ለመካንነት ምክንያት ይሆናሉ።
በወሊድ ጊዜ ችግር እንዲፈጠር ያደርጋሉ። የሚወለዱት አራስ ሕፃናት ላይም ሆነ በእናቲቱ ላይ የሞት አደጋን ይደቅናሉ። በሴቶች ላይ የሚፈጸም የግርዛት፣ የመስፋትና መሰል አድራጎቶች ሌሎች እጅግ የሰፋ የጤናና የማኅበራዊ ግንኙነት ቀውሶችን ያደርሳሉ።
ለዚህም ነው የተባበሩት መንግሥታት ድርጅት በመጪዎቹ 13 ዓመታት ውስጥ ተፈጻሚ መደረግ ካለባቸው የዘላቂ ልማት ግቦች የጾታ እኩልነትን በሚደነግገው ግብ 5 ኢላማ 5.3 ላይ የሕፃናት ከዕድሜ በፊት የሚደረግና የግዳጅ ጋብቻን እንዲሁም በሴት ልጅ አካላት ላይ የሚፈጸምን የጭካኔና የጉዳት አድራጎት ከዓለም ላይ ለማስወገድ የወሰነው። ለዚህ ዓለም አቀፍ ትግግዝ የአፍሪካ ኅብረትን፣ የአውሮፓ ኅብረትንና የእስላማዊ ትብብር ድርጅትን ጨምሮ ቁጥራቸው እጅግ የበዛ ሀገር ዘለል ድርጅቶች እየተረባረቡ መሆናቸውንና የተባበሩት መንግሥታት ድርጅት ጠቅላላ ጉባኤም 3 ተከታታይ ውሳኔዎችን ማውጣቱን የዓለም የጤና ድርጅት አስታውቋል። የተባበሩት መንግሥታት የሥነ ሕዝብና የሕፃናት መርጃ ድርጅቶች በዘረጓቸው መርሃ ግብሮች የሚታገዙ ወደ 3,000 የሚሆኑ ማኅበረሰቦች ከሴት ልጅ ግርዛት፣ መስፋትና ሌሎችም ጉዳቶች ራሳቸውን ነፃ ማድረጋቸውን በኩራትና በክብር አውጀዋል።
አድማጮች፣ አሁን ማጠቃለያ ዜና እናሰማለን። የተባበሩት መንግስታት ድርጅት አፍጋኒስታን ውስጥ ከአቻምና ጋር ሲነጻጸር አምና ከግጭቱ ጋር በተያያዘ በልጆች ላይ የሚደርሰው ጉዳት በ24 ከመቶ እንደጨመረ፣ ጉዳት የሚደርስባቸው ሲቪሎች ብዛት ደግሞ በ3 ከመቶ ከፍ እንዳለ አስታውቋል። የመንግስታቱ ድርጅት የአፍጋኒስታን እርዳታ ተልዕኮ ዛሬ ካቡል ውስጥ ባወጣው ዓመታዊ ዘገባ መሰረት ባለፈው ዓመት ከ11,000 በላይ የሚሆኑ ሲቪሎች በግጭት ምክንያት ጉዳት ወይም ሞት ደርሶባቸዋል። እስያ በካንሰር በሽተኞች ብዛት ምክንያት የሕክምና ወጪ ሸክም እየገጠማት መሆኑ ታውቋል። በመጪው 10 ዓመት በስትሮክ ወይም በአንጎል የደም ዝውውር መታወክና በዲሜንሻ ማለት ከዕድሜ መግፋት ጋር በተያያዘ መዘንጋት ምክንያት የሕክምና ወጪ እንደሚበረታባት ተገልጿል። የሳይኮኖሚ እድገት ድህነት በጣም እንዲቀንስ ያደረገ ቢሆንም የህዝቡ የአኗኗር ዘይቤ እንዲለወጥ በማድረጉ በካንሰር፣ በስኳር በሽታ፣ በልብና በሳንባ በሽታ ምክንያት 40 ሚሊዮን የሚሆኑ ሰዎች አቻምና መሞታቸውን የዓለም የጤና ድርጅት ገልጿል።
የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት በ1922 እና 25 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት ጀምሮ የሚያስተላልፈው ዝግጅት ዛሬ እዚህ ላይ ያበቃ። አሁን የትግርኛ ስርጭት ይቀጥላል። ያስተናገድናቸው አሉላ ከበደና
አዳነች ፍስሐ ነን። በእኛ በኩል ሰላም፣ ደህና ደሩ።